ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የጠቅላይ ሚኒስትር ዶክተር አብይ አህመድን የመቶ ቀናት ክንውኖች አስመልክቶ ዩናይትድ ስቴትስ አስደናቂ፣ ጠንካራ፣ ግልጽና ቀጥተኛ ንግግሮች አድርገዋል፣ ጠቃሚ እርምጃዎችንም ወስደዋል ስትል ያቀረበችውን አድናቆት በኢትዮጵያ የአሜሪካ አምባሳደር ማይክ ሬነር አመለከቱ። ዝርዝሩ በዕለቱ አብይ ርዕስ ይቀርባል።
በአጠቃላይ ከዚህ የተዛመዱ የንግድና የኢኮኖሚ ጉዳዮች በደንብ ታስቦባቸው ተዘጋጅተው ተጠንተው በወረቀት ሰፍረው እንድንወያይባቸው ስለሚያስፈልግ ይሄ ጊዜም የሚጠይቅ ይመስለኛል።
የኤርትራ ኢንዱስትሪ ዘርፍ ኃላፊ አቶ ታደሰ ወልደ ዮሐንስ ናቸው። በኤርትራ በተደረገ ውይይት ላይ ከተናገሩት የተወሰደ ነው። ዝርዝሩን በዜና መጽሔት ክፍለ ጊዜ እናቀርባለን።
ለምሽቱ ካሉን ርዕሰ ዜናዎች መካከል ቀደም ሲል የገለጽ ነው ዩናይትድ ስቴትስ በኢትዮጵያ እየታየ ያለውን ለውጥ እንደምትደግፍ ገለጸች ሲል የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት አስታውቋል። ኢትዮጵያ ባለው ከባድ የውጭ ምንዛሪ ችግር ምክንያት ሳውዲ አረቢያ ለአንድ ዓመት የሚበቃ ነዳጅ ከዓመት በኋላ በሚከፈል እንድትሰጣት መጠየቋን የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ኃላፊ አቶ ፍጹም አረጋ ገለጹ የሚለውና ሌሎችም አሉ።
ሐሙስ ሐምሌ 9 2010 ዓ.ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። ፕሮግራማችንን የምታቀናብርልን ብርሃን ኃይሉ ነች። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። የሰዓቱን የዓለም ዜና እናስቀድማለን። መልካም ምሽት። ዩናይትድ ስቴትስ በሀገራችን እየታየ ያለውን ለውጥ እንደምትደግፍ ገልጻለች ሲል የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት አስታወቀ። አገራችን በዲሞክራሲ በሰብአዊ መብት አያያዝና በመልካም አስተዳደር መስክ ከቅርብ ጊዜ ወዲህ እያሳየች ያለችው ለውጥ አመርቂ መሆኑና ለውጡንም የአሜሪካ መንግስት እንደሚደግፍ አስታውቋል። 8ኛው የኢትዮ አሜሪካ የፖለቲካ ምክክር ላይ በኢትዮጵያ የአሜሪካ አምባሳደር ማይክ ሬነር እንዲሁም የአሜሪካ የውጭ ጉዳይ ሚኒስቴር ከፍተኛ የስራ ኃላፊዎች ከኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ የውጭ ጉዳይ ሚኒስቴር ባለስልጣን ዶክተር አክሊሉ ኃይለሚካኤልና ከሌሎች ጉዳዩ ከሚመለከታቸው የስራ ኃላፊዎች ጋር ምክክር አድርገዋል። በምክክሩ መክፈቻ ላይ ንግግር ያደረጉት አምባሳደር ሬነር ምክክሩ ኢትዮጵያ ወሳኝና ታሪካዊ የለውጥ ምዕራፍ ላይ በምትገኝበት ወቅት መሆኑ ልዩ ያደርገዋል ብለዋል። የውጭ ጉዳይ ሚኒስቴር ሚኒስትር ደኤታ ዶክተር አክሊሉ ኃይለሚካኤል በበኩላቸው እየታየ ያለው ለውጥ በኢትዮጵያ ብቻ ሳይሆን በሁለቱ ሀገሮች መካከል ላለው ግንኙነት ይበልጥ እድል ሰጪ ነው ብለዋል። የዩናይትድ ስቴትስ አምባሳደር ማይክ ሬነር በምክክሩ ላይ የሰጡትን አስተያየት አስመልክቶ መጽሔት ወደ ኋላ ላይ ማብራሪያ ይኖረዋል።
ኢትዮጵያ ባለባት ከባድ የውጭ ምንዛሪ ችግር ሳቢያ ሳውዲ አረቢያ ለአንድ ዓመት የሚበቃትን የነዳጅ ዘይት ከዓመት በኋላ በምትከፍለው ገንዘብ እንደምትሰጣት መጠየቁን የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ኃላፊ አቶ ፍጹም አረጋ ገለጡ። አቶ ፍጹም ትናንት ረቡዕ ለሮይተርስ በሰጡ ቃል በዶላር እጥረቱና በተሟላ የትራንስፖርት መሠረተ ልማት ባለመኖሩ ሳቢያ ጅቡቲ ወደብ ላይ 1.6 ሚሊዮን ቶን ገቢ ዕቃ ማንቀሳቀስ ያለመቻሉን ገልጠዋል። ነዳጅ ለማስመጣት እየተነጋገርንን፣ ዝርዝር አፈጻጸሙ ላይ መስራት ይኖርብናል። ያ ተግባራዊ ሲሆን የነዳጅ አቅርቦቱን ለማግኘትና የውጭ ምንዛሪያችንን ለመቆጠብ ይረዳናል ማለታቸውን ጠቅሶ ሮይተርስ ዘግቧል።
ለ20 ዓመታት በድንበር ጭቅጭቅ የቆዩት ኢትዮጵያና ኤርትራ እርቀ ሰላም ላይ መድረሳቸውን ተከትሎ ጅቡቲም ከኤርትራ ጋር ያላትን የድንበር ጭቅጭቅ በሰላማዊ መንገድ ትፈታ ዘንድ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እንዲረዱ ጠይቃለች። በመንግስታቱ ድርጅት የጅቡቲ አምባሳደር ሞሐመድ ሳኢድ ዋሌ ትናንት ባሰራጩት ደብዳቤያቸው ዋና ጸሐፊ ጉቴሬዝ ከጸጥታው ምክር ቤት ጋር ሆነው ሁለቱ ሀገሮች በጋራ በሚቀበሉት መንገድ ለድንበር ጭቅጭቁ ሰላማዊ መፍትሄ እንዲገኝ ሂደቱን እንዲያመቻቹልን እንጠይቃለን ማለታቸውን ነው አሶሲየትድ ፕሬስ ጠቅሶ የዘገበው።
የዩናይትድ ስቴትስ የአገር ደህንነት ሚኒስቴር ዩናይትድ ስቴትስ ጥገኝነት የጠየቁ 500 የሶማሊያ ተወላጆች የተሰጣቸው ጊዜያዊ ከለላ ይራዘም እንደሆን ዛሬ ይወስናል ተብሎ ይጠበቃል። ጉዳዩ ከሚመለከታቸው የጥገኝነት ፈላጊዎች ውስጥ አብዛኞቹ ያሉት ብዛት ያላቸው የሶማሌ አሜሪካውያን በሚኖሩባት የሚኒሶታ ክፍለ ግዛት ነው። ቁጥራቸው ከ22 የሚበልጥ የዩናይትድ ስቴትስ የመወሰኛ ምክር ቤት አባላት ለአገር ደህንነት ሚኒስትሯ ክሪስቲን ኔልሰን በላኩት ደብዳቤ የሀገራቸውን ብጥብጥ ሸሽተው ዩናይትድ ስቴትስ ለተጠለሉት ሶማሊያውያን ጊዜያዊ ከለላው እንዲራዘምላቸው ተማጽነዋል። የሚኒሶታዋ ሴናተር ቲና ስሚት ለአሜሪካ ድምፅ የሶማለኛ አገልግሎት በሰጡ ቃል ሶማሊያ ውስጥ አሁንም አደጋ ስላለ እነኚህ ሰዎች አሁን ያላቸውን የኢሚግሬሽን ከለላ ቢነፈጉ ወደ ሀገራቸው እንዲመለሱ አሊያም ሌላ ሀገር የፖለቲካ ጥገኝነት እንዲፈልጉ ያደርጋል። ያ ደግሞ ቤተሰቦችን በመነጣጠል ሰብአዊ ቀውስ ይፈጥራል ነው ያሉት። ሶማሊያውያኑ አሁን ያላቸው ጊዜያዊ ጥበቃ ወይም ከለላ የሚያበቃው እንደ አውሮፓውያን የዘመን አቆጣጠር መስከረም 17 ቀን መሆኑ ይታወቃል። ልክ ከሁለት ወራት በኋላ መሆኑ ነው።
ትናንት ረቡዕ ካርቱም ላይ ለድርድር የተቀመጡት የደቡብ ሱዳን ተፋላሚ ወገኖች በስልጣን ክፍፍሉ ጉዳይ ሳይስማሙ መቅረታቸው ተነገረ። የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማክዌ በሰጡት መግለጫ መንግስታቸው አንድ ተቀዳሚ ምክትል ፕሬዚደንት ጨምሮ 5 የምክትል ፕሬዚደንቶች ቦታ እንዲፈጠር ሲስማማ፣ ተቃዋሚዎች ግን ሀሳቡን ውድቅ አድርገዋል። በንግግሩ ላይ የተካፈለ የሲቪል ማህበረሰብ ልዑካን ቡድን አባል የሆኑት ኤድመንድ ያካኒ በሰጡት ቃል ጥቂት የደቡብ ሱዳን ተቃዋሚ ህብረት አባላት እንደዚያ የገዘፈ መንግስት አንፈልግም እንዳሉ ጠቅሰዋል። በሁለቱ ወገኖች መካከል ያለው እርስ በርስ መጠራጠር ስምምነት ላይ እንዳይደርሱ እንዳደረገ ነው የገለጹት። አስከትለውም የካቢኔ ሚኒስትርነት ቦታ ለማግኘት የሚመኙ አንዳንዶች ተደራዳሪዎች አሁንም የራሳቸውን የግል ጥቅም እያስቀደሙ ነው ሲሉ ወቅሰዋል። በድርድሩ ላይ የነበሩ ብዙ ምንጮች እንዳሉት ከሆነ ንግግሩ ቢጠናቀቅም ተደራዳሪዎቹ ስምምነቱን ሊፈርሙ የሚችሉበት ሁኔታ እንዳለ ነው የጠቆሙት። የማስታወቂያ ሚኒስትሩ ማክዌ ሲናገሩ አስተዳደሩ የካቢኔ ሚኒስትሮችንና የፓርላማ አባላቱን ቁጥር እንዲጨምር የሚጠይቀውን የኢንቴቤውን እቅድ የማያካትት ስምምነት አይፈርምም ብለዋል። ተቃዋሚዎቹ በበኩላቸው ስምምነቱ ቀድሞውንም ጦርነቱ እንዲቀሰቀስ ያደረጉ መንስኤዎችን ያላካተተ ነው ብለው ይከሳሉ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው።
ዩናይትድ ስቴትስ ውስጥ ምስቅልቅል ለመዝራት ሩሲያ መጣሯን እንደቀጠለች ነው ሲሉ የፌዴራል ምርመራ ቢሮ ዋና ዲሬክተር ክሪስቶፈር ሬይ ከሰሱ። ማይክል ብራውን ያጠናቀረውን የዚህን ዘገባ ዝርዝር ሶሎሞን አባተ ይዞ ቀርቧል።
እጅግ የጋሉ ናቸው በሚባሉ ጉዳዮች ውስጥ አሜሪካውያንን ለመጠቀም ሞስኮ ስውር እንቅስቃሴዎችን እያደረገች ነች ሲሉ የኤፍቢአዩ ዳይሬክተር ኮሎራዶ ላይ እየተካሄደ ባለው አስፐን የደህንነት መድረክ እየተባለ በሚጠራው ዓመታዊ ጉባኤ ላይ ክስ አሰምተዋል።
አሁን ባለንበት ጊዜ የተለዩ የምርጫ መዋቅሮችን ኢላማ ያደረገ ጥረት አላየንም። ይሁን እንጂ ጎጂ ናቸው ልንላቸው የምንችላቸው ተጽዕኖ ሊያሳድሩ የሚችሉ ሌሎች እንቅስቃሴዎች ያሉ መሆኑን በእርግጠኝነት መናገር እችላለሁ። እነዚያ እንቅስቃሴዎች በአጭር ጊዜ ውስጥ ከፍ ወዳለ ደረጃ የሚያድጉ ናቸው። ስለዚህ ይህ በብርቱ ሁኔታ ልንይዘው የሚገባን ስጋት ነው።
በተጨማሪም ባለፈው የዩናይትድ ስቴትስ ምርጫ ውስጥ ጣልቃ ገብተዋል በሚል ክስ የተመሠረተባቸውን 12 ሩሲያውያን የወታደራዊ ስለላ መኮንኖች ኤፍቢአይ ማግኘት ወይም ማነጋገር እንዲችል ሩሲያም ምንነታቸው ባልተገለጸ ወንጀሎች የምትፈልጋቸውን አሜሪካውያን መመርመር እንድትችል ፍቃድ እንዲሰጣት ሞስኮ ያቀረበችውን ጥያቄ ዳይሬክተሩ ክሪስቶፈር ሬይ ውድቅ አድርገዋል። ይህንን የሩሲያ ግብዣ እያጠናው መሆኑን ዋይት ሀውስ አስታውቋል።
በመጨረሻም በዚህ ሳምንት ከሩሲያ አቻቸው ቭላዲሚር ፑቲን ጋር ያካሄዱት ጉባኤ እያጫጫኸ ባለበት በአሁኑ ወቅት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንደገና ልንገናኝም እንችላለን የሚል ፍንጭ ሰጥተዋል። ሚስተር ትራምፕ በትዊተር ባወጡት መልእክታቸው ሄልሲንኪ ላይ ያደረግነው ጉባኤ ከህዝብ ጠላት ከውሸት ሚዲያው ፌክ ኒውስ በስተቀር በከፍተኛ ደረጃ የተሳካ ነበር ብለዋል። ሽብርተኝነትን ማስቆምን፣ የኒውክሌር መሳሪያ መስፋፋትን፣ የኮምፒውተር ጥቃት፣ መካከለኛው ምስራቅና ሌሎችም የተወያየንባቸውን ብዙ ነገሮች ከነሱ መሃል አንዳንዱን ተግባራዊ ለማድረግ ለሁለተኛ ጊዜ ተገናኝተን እንድንነጋገር በጉጉት እጠብቃለሁ ብለዋል ፕሬዚደንት ትራምፕ። ዋና ዋናዎቹ የዜና ማሰራጫዎች ከሩሲያ ጋር ትልቅ ፍጥጫ ውስጥ እንዳውም ወደ ጦርነት ሊያመራ ወደሚችል ፍጥጫ እንድንገባ ነው የሚፈልጉት ሲሉ ትራምፕ ወንጅለዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆይት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ እናሰማችሁ።
ባጭሩ ሁኔታውን ለመግለጽ በጣም ከባድ ነው። የፕሬዚደንት ኢሳያስ አፈወርቄን አቀባበል በህዝቡ በኩል እኔንም ጨምሮ ያልተጠበቀ፣ አስገራሚ፣ አስደናቂ ተብሎ ሊገለጽ የሚችል ይመስለኛል። እዚህ ሁሉ ጣጣ ያስገባን ፖለቲካ ነው። ኢሳያስ እንደ ሰው አስተያየት በኢትዮጵያና በኤርትራ የተካሄደው ጦርነት የጀመረው ወያኔ ነው እና ወያኔ በስልጣን ላይ እስካለ ድረስ እኔ ከኢትዮጵያ ጋር መደራደር አልችልም ብሎ ቆሞ፣ አሁን እንደ ሰው አስተያየት ወያኔ ከስልጣን ተገፍቶ ወጥቷል ብሎ ስላመነ ከኢትዮጵያ ጋር እና ከኢትዮጵያ ህዝብ ጋር ወደ ስምምነት የማይደርስበት ምክንያት ስለሌለው ያ የተናገረው በደንብ ነው የሚያስታውቀው።
የቀደሙት ፕሮፌሰር ገብሩ ታረቀኝ እሳቸውን ተከትሎ የሰማችኋቸው ደግሞ ፕሮፌሰር ተከስተ ነጋሽ ናቸው። ሁለቱም የታሪክ ምሁራን ናቸው። የቀደሙት ኢትዮጵያዊ፣ የኋለኛው ኤርትራዊ ናቸው። ሌላው ሶስተኛ የታሪክ ባለሙያ ፕሮፌሰር ሹመት ሲሻኝን ጨምሮ ሰሞንኛ ውይይት ላይ ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ በሚለው ተከታታይ ውይይት ሁለተኛው አጋማሽ ይመለሳሉ። ጠብቋቸው። አሁን ወደ ቀዳሚው የዕለቱ አብይ ርዕስ
ዩናይትድ ስቴትስ የጠቅላይ ሚኒስትር ዶክተር አብይ አህመድን የመቶ ቀናት ክንውኖች አድንቃለች። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር እንዳሉት ጠቅላይ ሚኒስትሩ አስደናቂ፣ ጠንካራ፣ ግልጽና ቀጥተኛ ንግግሮችን አድርገዋል፣ ጠቃሚ እርምጃዎችንም ወስደዋል። እስክንድር ፍሬው ተጨማሪ ዘገባ ልኳል።
የጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያ መቶ ቀናት በዩናይትድ ስቴትስ እይታ መጋቢት 24 2010 በፓርላማ ቃለ መሐላ ፈጽመው ኢትዮጵያን የመምራት ኃላፊነት የተረከቡት ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ኃላፊነት 100 ቀናት የደፈኑት ባለፈው ሰሞን ነው። በኢትዮጵያ የአሜሪካ አምባሳደር ማይክል ሬነርም ከቀናት በኋላም ቢሆን የሀገራቸውን ግምገማ አስቀምጠዋል። ዩናይትድ ስቴትስና ኢትዮጵያ በሰብአዊ መብትና በዲሞክራሲ ጉዳዮች በመደበኛነት የሚመክሩበት መድረክ ዛሬ በውጭ ጉዳይ ሚኒስቴር ተካሂዷል። አምባሳደር ሬነር የጠቅላይ ሚኒስትር ዶክተር አብይ አህመድን 100 ቀናት በተመለከተ የተናገሩትም ይህንን አጋጣሚ በመጠቀም ነው። ጠቅላይ ሚኒስትሩ በመቶ ቀናት ያከናወኑት ተግባር ከፍተኛ መሆኑንም ነው ያብራሩት። እንዲህ አሉ አምባሳደሩ። በመጀመሪያዎቹ 100 ቀናት ጠቅላይ ሚኒስትሩ አስደናቂ፣ ጠንካራ፣ ግልጽና ቀጥተኛ ንግግሮችን አድርገዋል። ለኢትዮጵያ መንግስትም ሰብአዊ መብትን እንዲያከብር አሳታፊ የሆነ የፖለቲካ ምህዳርም እንዲፈጠር የሚያስችል አመራር ሰጥተዋል። እሳቸውና ባልደረቦቻቸው ወደዚህ የምክክር መድረክ የመጡት በእነዚህ ለውጦች ከመቼውም ጊዜ በላይ ተደንቀውና ተነቃቅተው መሆኑንም አምባሳደር ሬነር ገልጸዋል። እስካሁን ሲወሰዱ ያየናቸው እርምጃዎች አስደናቂና የሚወደሱ ናቸው ነው ያሉት አምባሳደሩ። ነገር ግን እነዚህ ወደፊት ከሚወሰዱ በርካታ እርምጃዎች የመጀመሪያዎቹ እንደሆኑ ዶክተር አብይ ራሳቸው መናገራቸውን አምባሳደሩ አስታውሰዋል። አምባሳደሩ እንዳሉት እነዚህን እርምጃዎች ወደ ተግባር መለወጡም ሌላው ቁልፍ ተግባር ነው። ይህ ሂደት የሚሳካው ከኢትዮጵያ ከመጣና በኢትዮጵያውያን በራሳቸው ከተመራ ብቻ መሆኑንም አምባሳደሩ ገልጸዋል። ፈተናዎች ሊኖሩ እንደሚችሉ በማስታወስ ጭምር የወዳጅ አገራት ድጋፍ አስፈላጊ የሚሆነው ከዚህ አንጻር መሆኑንም ጠቁመዋል። ከዚህ አንጻር ደግሞ ዩናይትድ ስቴትስ ድጋፍ ለማድረግ ዝግጁ መሆኗን አረጋግጠዋል። ባለፉት በርካታ ወራት የሰማናቸውን ግቦች ለማሳካት የምትሰሩትን ለመደገፍ የዩናይትድ ስቴትስ መንግስት ያለውን የማይናወጥና እውነተኛ ቁርጠኝነት ልገልጽላችሁ እወዳለሁ ነው ያሉት። ኢትዮጵያ በፈጣንና አጠቃላይ ለውጦችና መሻሻል ውስጥ መሆኗንም የአሜሪካው አምባሳደር በነገግራቸው መንደርደሪያ ላይ ተናግረዋል። እነዚህ መሻሻሎች ደግሞ በፖለቲካዊ አስተዳደርና በሰብአዊ መብት የታዩትን እንደሚጨምሩ ተቆመዋል። በሰብአዊ መብትና በዲሞክራሲ ላይ የሚያተኩረው የዩናይትድ ስቴትስና የኢትዮጵያ የምክክር መድረክ ከዚህ በፊት የተካሄደው እንደ አውሮፓውያን አቆጣጠር በታህሳስ 2016 እንደነበር ታውቋል። በዛሬው የምክክር መድረክ ላይ በዩናይትድ ስቴትስ በኩል ከአምባሳደር ሬነር በተጨማሪ ከዋሽንግተን የመጡት በውጭ ጉዳይ መስሪያ ቤት የዲሞክራሲና የሰብአዊ መብት ቢሮ ረዳት የውጭ ጉዳይ ሚኒስትር ስኮት ቡስቢ እንዲሁም ሌሎች ባልደረቦቻቸው ተገኝተዋል። በኢትዮጵያ በኩል ደግሞ የውጭ ጉዳይ ሚኒስትር ዴታ ፕሮፌሰር አፈወርቅ ካሱና ሌሎች የስራ ኃላፊዎች ተሳታፊ ነበሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ተከታዩ ወደ መጽሔት ርዕስ ይወስደናል። በኤርትራ የተካሄደው የንግድ ፎረምን የሚመለከት ነው።
ሁለተኛው ዘገባ ባሳለፍነው እሁድ በተዘጋጀው የኢትዮጵያና የኤርትራ የሰላም ማብሰሪያ መድረክ ለመታደም በሺዎች የሚቆጠሩ ሰዎች እንደተገኙ የሚታወስ ነው። በአዲስ አበባ ሚሊኒየም አዳራሽ የሁለቱም ሀገሮች ማለት የኢትዮጵያና ኤርትራ መሪዎች የተገኙበትን ዝግጅት ለማድመቅ ወደ 400 የሚጠጉ የጥበብ ባለሙያዎች ተገኝተውም ነበረ። በመድረኩ ከተጋበዙት ድምጻውያን መካከል
ልክ ነው። ይሄ ዝግጅት ቆንጅት ቆየት ብሎ የሚቀርብ ነው። የመድረኩን ዝግጅት ቆየት ብለን እናቀርባለን አድማጮች። ይሄ ተከታዩ ዘገባ በቀጥታ ወደ አስመራ የሚወስደን ይሆናል። ቀደም ብለን በመግቢያችን ያስተዋወቅናቸው የኤርትራ የኢንዱስትሪ ዘርፍ ኃላፊ አቶ ታደሰ ወልደ ዮሐንስን ድምፅ አሰምተን ነበር። በዚያ የተከናወነውን ስነ ስርዓት አስመልክቶ ዘጋቢያችን ብርሃን በርሀ ተከታዩን አድርሶናል።
የሁለቱ አገሮች የቢዝነስ ማህበረሰቦች ሀገርን የማልማት ታላቅ ሚናና አደራ እንዳለባቸው አስመራ ፓላስ ሆቴል በተደረገው የኢትዮ ኤርትራ ቢዝነስ ፎረም ተገልጿል። በዚህ ከኢትዮጵያ በመጡ የንግድ ማህበረሰቦችና በኤርትራና ኢትዮጵያ የዘርፉ ኃላፊዎች መካከል በተደረገው የንግድ ግንኙነት ፎረም በሁለቱ አገራት መካከል በተፈጠረው ግጭት ለሀያ ዓመታት ተቋርጦ የነበረው የንግድና ኢንዱስትሪ ትስስርን ቀድሞ ወደ ነበረበት ለመመለስ ከዛም ባለፈ ወደ ተሻለ ደረጃ ለማድረስ ይህ በሁለቱ ሀገራት የተፈጠረው የሰላም ግንኙነት በር ከፋች እንደሆነ በፎረሙ ተጠቅሷል። የኤርትራ የኢንዱስትሪ ኃላፊ አቶ ታደሰ ወልደ ዮሐንስ ባለሀብቱ በኤርትራ ስላለው የንግድና ኢንዱስትሪ አማራጮችና እድሎችን ለማየት በመምጣታቸው ምስጋናቸውን ካቀረቡ በኋላ በሁለቱ አገራት መካከል በእርሻ ማዕድን፣ በወደብ በሚደረግ የወጪና ገቢ ንግድ ትልቅ እድል እንዳለ ገልጠዋል። የኢንዱስትሪ ኃላፊው በመቀጠል ይህን የንግድ ግንኙነት በሰፊው ለመስራት በኤርትራ ስላለው የንግድ ኢንቨስትመንት እድሎች ዝርዝር ብቁ ዝግጅት ስለሚያስፈልገው ወደፊት የሚታይ እንደሆነ ገልጸዋል።
ለሚፈጠረው የንግድ ልውውጥ የውስጥና የውጭ ንግድ ፍላጎትን ለማስተናገድ አመቺ ሁኔታ የሚያስፈልገው ነው። የድንበር ንግድም አለ። የድንበሩ ንግድ እንዴት እንደሚካሄድ፣ የገንዘብ ልውውጥ እንዴት እንደሚሆን፣ ማለቴ የምንዛሬ ፖሊሲ እንዴት እንዲሆን እንደሆነ፣ በአጠቃላይ ከዚህ የተዛመዱ የንግድና የኢኮኖሚ ጉዳዮች በደንብ ታስቦባቸው ተዘጋጅተው ተጠንተው በወረቀት ሰፍረው እንድንወያይባቸው ስለሚያስፈልግ ይሄ ጊዜ የሚጠይቅ ይመስለኛል።
የኢትዮጵያ ንግድ ምክር ቤት ምክትል ፕሬዚደንት አቶ አሰፋው ገብረስላሴ በበኩላቸው በሁለቱ አገራት መካከል በተፈጠረው የድንበር ግጭት ለሀያ ዓመታት ተራርቀው በመቆየታቸው በንግዱ መተሳሰር እንዳልቻሉና አሁን በዚህ በአጭር ጊዜ በተፈጠረው የሰላም ሁኔታ ይህን ፎረም ለማድረግ በሁለቱ አገሮች መካከል ያለውን የንግድ እድሎችና አማራጮች ላይ ለመነጋገር እንደመጡ ገልጠዋል። ከኤርትራ ጋር የሚፈጠረው ግንኙነት አሁን ኢትዮጵያ ያላትን እምቅ ሀብት ከኤርትራ የንግድ ማህበረሰብ ጋር እንዴት ተጠናክሮ ይሄዳል፣ የድንበሩ ንግድም እንዴት መጠናከር እንዳለበትና ፖሊሶቻቸው እንዴት ወደ አንድ እንደሚመጡ የሁለቱ ሀገራት መሪዎች የቤት ስራ እንደሆነ ከገለጹ በኋላ የንግዱ ማህበረሰብ ማድረግ ያለበትን አብራርተዋል።
እኛ እንደ ነጋዴዎች ግን የምናስበው ዓለም በአሁኑ ሰዓት በአንድ ኳስ ዙሪያ የምትሽከረከር ነች እና ያችን አንድ ኳስ ወደ አንድ አምጥተን በኤርትራ ያለውን ጸጋ ኢትዮጵያ ውስጥ፣ በኢትዮጵያ ያለውን ጸጋ ደግሞ ኤርትራ ውስጥ እንዴት እየተሽከረከረ የህዝብ ለህዝብ ግንኙነቱ ጠንክሮ ሀብት የምንፈጥርበት እና በኢንዱስትሪ በልጽገን በምስራቅ አፍሪካ በምናደርገው እንቅስቃሴ ላይ አርአያ የምንሆንበት ወቅቱ ዛሬ ነው ብለን እናምናለን።
የዋፋ ኢንተርፕራይዝ ኃላፊ ወይዘሮ ፋንታ የጌታነህ በበኩላቸው ይህ ፎረም በቀጥታ ወደ ስራ የሚያስገባ ሳይሆን ለሚቀጥለው ስራ መንገድ ለመጥረግና ምቹ ሁኔታዎችን ለመፍጠር ታስቦ የተደረገ እንደሆነ ገልጠዋል። የዋፋ ኢንተርፕራይዝ ኃላፊዋ በመቀጠልም በሚቀጥለው ጥቅምት ወር ሰፊ የኢንቨስትመንት ፎረም ለማድረግ ከሁለቱ ሀገራት የዘርፉ ኃላፊዎች ጋር እንደተስማሙም ጠቅሰዋል።
የኢትዮጵያ ባለሀብቶች በአስመራ መዋለ ንዋያቸውን ለማፍሰስ እየተዘጋጁ መሆናቸውን በዚህ አጋጣሚ እየገለጽኩ፣ ክቡር አቶ ታደሰ በእናንተ በኩል የኢትዮጵያውያን ባለሀብቶች በሀገረ ኤርትራ የሚሰማሩበትን ሁኔታ በቀጣዩ ፎረም በዝርዝር እንደምታሳውቁን ተስፋ እናደርጋለን።
የፎረሙ ተሳታፊዎች በበኩላቸው በሁለቱ ሀገራት መካከለ ያለው የንግድ ትስስር በቀጣይ ለማሳደግ እንደሚፈልጉና ተስፋ ሰጪም ሆነው እንዳገኙት ገልጠዋል።
ስሜ ዩሱፍ መሐመድ ይባላል። አዲስ አበባ ውስጥ ሁለት ካምፓኒዎች አሉን። የጀስቲስ ኮንስትራክሽን እና የአኩሬት ኮንክሪት ሰፕላየርስ ባለቤት ነኝ። በዚህ ኮንፈረንስ ላይ በመሳተፋችን እጅግ በጣም ደስ ብሎናል። ወጣቱ ዛሬ ስብሰባ ላይ እንደተከታተላችሁት ከ60% በላይ ነው በኢትዮጵያ ባለሀብቱ፣ የኤርትራን ባለሀብት። ተመሳሳይ ነገሮችን ቀጥለን ኢትዮጵያውያኑ ኤርትራ ላይ መጥቶ ኤርትራውያኑ ደግሞ ኢትዮጵያ ላይ መጥቶ በጋራ ሁለቱን ሀገራት ወደ ተሻለ ነገር እናመጣለን የሚል እምነት አለኝ።
እነዚህ ከኢትዮጵያ የመጡ የንግድ ማህበረሰቦች ዛሬ በጨርቃጨርቅ ፋብሪካ ጉብኝት ያደረጉ ሲሆን በነገውለትም ምጽዋን እንደሚጎበኙ ታውቋል። ብርሃኔ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃኔ እናመሰግናለን። በትላንትናው ዕለት ከኢትዮጵያ ወደ ኤርትራ የተጓዘው የንግዱ ማህበረሰብ ቡድን ዛሬ በአስመራ ኢንቨስትመንት መድረክ ላይ ተወያይቷል። በከተማዋ የሚገኙ ፋብሪካዎችንም የጎበኘ ሲሆን ነገ ምጽዋን ይጎበኛል ተብሏል። ቀደም ብዬ እንደገለጽኩት ብርሃነ በርሄ ነበረ ተከታዩን ቀደም ያለውን ዘገባ ያደረሰን። ብርሃን እናመሰግናለን። ቀጣዩ ዘገባ ደግሞ ወደ አዲስ አበባ ይወስደናል። የኦሮሞ ሚዲያ ኔትወርክ የብዙሃን መገናኛ ድርጅት እስከ ግማሽ ቢሊዮን ብር ሊያስገኝ የሚችል የገንዘብ ማሰባሰቢያ በዓል እያዘጋጀ መሆኑን አስታወቀ ይላል። ኦኤምኤን በሚል የእንግሊዝኛ ምህጻረ ቃል የሚታወቀው ይህ መገናኛ ብዙሃን አካል በኢትዮጵያ የመገናኛ ብዙሃን አሰራር አስተዋጽኦ ለማድረግ ያለውን ተስፋም ገልጠዋል ይለናል። መለስካቸው አማን የተከታተለው ተከታዩን አድርሶናል።
የኦሮሞ ሚዲያ ኔትወርክ ወይንም በእንግሊዝኛ አጠራሩ አህጽሮት ኦኤምኤን ወደ ኢትዮጵያ ገብቶ ሥራ መጀመሩን የሚያበስር ዝግጅት በሚሊኒየም አዳራሽ በቅርቡ እንደሚያካሄድ የዝግጅቱ አስተባባሪ ኮሚቴ አስታወቀ። ሐምሌ 29 ቀን 2010 ዓ.ም በሚሊኒየም አዳራሽ በሚካሄደው በዚህ የምረቃ ሥነ ሥርዓት ላይም የገቢ ማሰባሰቢያ ዝግጅቶች እንደሚካሄዱ ተገልጿል። ዝግጅቱን ለማካሄድ ሕጋዊ ዕውቅና ለማግኘትም ለሚመለከተው የመንግሥት አካል ጥያቄውን እንዳቀረበ የገለጹት የዝግጅቱ አስተባባሪ ኮሚቴ ሰብሳቢ ኢንጂነር አየለ ደጋጋ በዚህ በዓል ላይ ከፍተኛ የመንግሥት ባለሥልጣናት፣ የሃይማኖት መሪዎች፣ አባገዳዎችና ሌሎችም ጥሪ የሚደረግላቸው ሰዎች እንደሚገኙ ጠቁመው በገቢ ማሰባሰቢያ ዝግጅቶቹ ለማግኘት የታሰበውንም የገንዘብ መጠን ይፋ አድርገዋል።
ምን ያህል ገንዘብ ብር ፈንድ ለማሰባሰብ ፈንድሬስ ለማድረግ አስባቸው ለምለው ላይ አሁን በዚህ ፕሮግራም ሚሊኒየም አዳራሽ ሐምሌ 29 በሚከበረው ፕሮግራም ጋር ተያይዞ እየተንቀሳቀስን ያለ ነው። እቅድ አውጥተን እየሄድንበት ያለ ነው። የተለያዩ ፓኬጆችን አዘጋጅተን የፈንድ ማሰባሰብ ፓኬጆችን እየሄድን ያለ ነው። እስከ ግማሽ ቢሊየን ወይም ደግሞ 500 ሚሊዮን ብር ለማሰባሰብ ነው አቅደን የተለያዩ ፓኬጆችን አዘጋጅተን የገቢ ማሰባሰቢያ ፓኬጆችን አዘጋጅተን እየተንቀሳቀስን ያለ ነው።
ኦኤምኤን ቀደም ሲል የተለያዩ የቴሌቪዥን ስርጭቶችን በሳተላይት አማካኝነት ከዩናይትድ ስቴትስ ኦፍ አሜሪካ ወደ ኢትዮጵያ ታዳሚዎቹ ሲያሰራጭ እንደነበረ ይታወቃል። ይሁንና እስከ ቅርብ ጊዜ ድረስ ተቋሙ በኢትዮጵያ መንግሥት እንደ አሸባሪ ይቆጠር እንደነበረ በማስታወስ ኦኤምኤን ማን ነው የሚል ጥያቄ ከጋዜጠኛ ቀርቦ ነበረ። የኦኤምኤን ፍንፍኔ ሥራ አስኪያጅ አቶ ቶሌራ ፍቅሩ ምላሽ ሰጥተዋል።
ኦኤምኤን ኢዝፕን ያቀፈ መንግስታዊ ያልሆነ የሚዲያ አካል ነው። የግል ሚዲያ የምንለው በኢትዮጵያ ቋንቋ ፕራይቬት ሚዲያ የሚባለው ነገር ግን የኦኤምኤን ለየት የሚያደርገው ኢዝፕን ያማከለ ጋዜጠኝነትን ነው የሚከተለው። ሲቲዝን ድሪቨን ጆርናሊዝም የምንለው ማለት ነው። በዚያም የተሳካለት ይመስለኛል። የተሳኩ ስራዎችንም ሰርቷል። በቦርድ ኦፍ ትረስት የሚተዳደር ሚዲያ ነው። ፈንዱን የሚያገኘው በቀጥታ ከኮሚኒቲ ነው ፈንድ ሬዝ የሚያደርገው። የቦርድ ኦፍ ትረስቲ ውስጥ ያሉ በጣም ታዋቂ የሆኑ በዓለም ትልቅ ሪሰርቾችን በመስራት የሚታወቁ በተለይም ደግሞ በኦሮሞ ጥናት በእጅጉ በሚታወቀው ኦሳ የኦሮሞ ስቴት አሶሲሽን ውስጥ ተጽዕኖ ያላቸው ሰዎች የዚህ የቦርድ ኦፍ ትረስቲ አባል ናቸው። ስለዚህ ኦኤምኤን ማን ነው ለሚለው ኦኤምኤን ነጻና ገለልተኛ የሆነ የሚዲያ ተቋም ነው እና በሚዲያ ተቋምነቱ የህዝብ ጆሮና አይን ነኝ ብሎ የሚያስብ በአቋሙ በአላማው የህዝብ አይንና ጆሮ የሆነ የሚዲያ ተቋም ነው ብዬ መግለጽ ይወዳለሁ።
ኦኤምኤን ከዚህ በፊት ያቀርባቸው የነበሩ ዝግጅቶች በአብዛኛው በኦሮሞ ህዝብ ላይ ያተኮሩ እንደነበሩ በመጠቆም ወደፊት በአጠቃላይ በኢትዮጵያ መገናኛ ብዙሀን ህዋ ምን ለማድረግ ዓላማ እንዳለውም ከጋዜጠኞች ጥያቄዎች ተነስተዋል። አንዳንድ የኮሚቴው አባላት ይህን አባባል ሚዛን የሳተ እንደሆነ ገልጸዋል። አቶ ቶሌራ ፍቅሩ ዘርዘር ያለ ማብራሪያ ሰጥተው ነበረ።
ህዝብ ትግልና የኦሮሞን ህዝብ የሚዲያ አማራጭነት ብቻ ሳይሆን በአገር ደረጃ ኦኤምኤን የተሻለ ሚዲያ፣ ነጻ ሚዲያ፣ ፍትሐዊነት የተረጋገጠበት ሚዲያ፣ ነገር ግን የህዝብን ማዕከላዊነቱን ያለቀቀ የህዝብ አይንና ጆሮ ሆኖ የሚቀጥል ለህዝብ የወገነ ሚዲያ ሆኖ እንዲቀጥል ነው ሀሳባችን። ለዚህ ብዙ ስትራቴጂዎች አሉ። በኢትዮጵያ ደረጃ የተሻለ ፕሮፌሽናል ሚዲያ ለመሆን የሚያስችለው ነገር ላይ ጥናት እያደረግን ነው። አሴስሜንቱ አላለቀም፣ ነገር ግን ጥናታችን እየቀጠል ስራችንንም በጎኑ እያስኬድን ነው። በእኛ ግምገማ መሰረት ባደረግነው አሴስሜንትና እያደረግነው ባለው ግምገማ መሰረት በኢትዮጵያ ውስጥ ፕሮፌሽን አሁን ባለው ሚዲያ ላንድስኬፕ ፕሮፌሽናል የሆነ ሚዲያ ገንብቶ ነጻና ፍትሐዊነት በተረጋገጠበት ሁኔታ ለሚዲያ ውድገት አሁን ላለው ሚዲያ ጥሩ ኮንትሪቢሽን ለመስጠት የዛ አቋም አለን።
ጠቅላይ ሚኒስትር አብይ አህመድ በቅርቡ በውጭ ያሉ ተቃዋሚ የፖለቲካ ድርጅቶችም ሆኑ የመገናኛ ብዙሀን ተቋማት ጽህፈት ቤቶቻቸውን ወደ አዲስ አበባ እንዲያመጡ ጥሪ ማቅረባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የዚህ ሰዓት ፍለጋ ነገር ቆንጅት እያንጠራራኝ ነው እኮ። ከምሽቱ 3:27 ያመለክታል የስቱዲዮ ሰዓታችን። ርዕሰ ወሬዎቹ ጋር ከመሄዳችን በፊት እዚህ ግድም የሙዚቃ ፋታ ብንወስድ ምን ይመስልሻል?
ርዕሰ ወሬዎቹ እንደገና ደግሞ በሁለተኛው አጋማሽም በርከት ያሉ ወቅታዊ ዝግጅቶች ይኖራሉ። ሙዚቃ ማሰብህ መልካም ሀሳብ ነው አሉላ።
ነው እንግዲህ ያው ከተስማማሽ ቀጣዩን አሁን ሳያት ድምፄ ናት ድምፃዊቱ እንደምትወደኝ ትለናለች። ሙዚቃ የተገኘው ደቂቃ ይኸው ብቻ ይመስላል። አድማጮች ባሳለፍነው እሁድ ቀደም ብለን ጀመር አድርገነው ነበር ማስተዋወቁን። ባሳለፍነው እሁድ በተዘጋጀው የኢትዮጵያና የኤርትራ የሰላም ማብሰሪያ የተሰኘ መድረክ ለመታደም በሺዎች የተቆጠሩ ሰዎች ተገኝተው ነበር ትለናለች መስታወት ናት ተከታዩን ያቀናበረችው። በሚሌኒየም አዳራሽ የሁለቱም አገሮች መሪዎች የተገኙበትን ይህን ዝግጅት ለማድመቅ ወደ 400 የሚደርስ ቁጥር ያላቸው የጥበብ ባለሙያዎች ተገኝተው ወይም ተሳትፈውም ነበር። በመድረኩ ከተጋበዙት ድምፃውያን መካከል ታዲያ ቴዎድሮስ ካሳሁንና ሀጫሉ ሁንዴሳ ያስተላለፏቸውን መልእክቶች መነጋገሪያ ርዕስ መሆናቸውን ታስታውሰናለች መስታወት አራጋው። ዝግጅቱን በተመለከተ ከአስተባባሪዎቹ የመድረክ መሪ እንዲሁም ከድምፃውያኑ ሀጫሉ ሁንዴሳንና የቴዎድሮስ ካሳሁንን ስራ አስኪያጅ አቶ ጌታቸው ማንጉዳይን አነጋግራ ተከታዩን ይዛለች።
አንጋፋ ድምጻውያን መሐሙድ አህመድ እና አሊ ቢራን ጨምሮ ታዋቂ ወጣት ድምጻውያን እና የሙዚቃ ባለሙያዎች የሁለቱን ሀገራት ፍቅር፣ ሰላምና አንድነት የሚያሳዩ ስራዎቻቸውን አቅርበው ነበር። በሚሊኒየም አዳራሽ በድምጻዊነት ከተጋበዙት መካከል ቴድሮስ ካሳሁንና ሀጫሉ ሁንዴሳ ያስተላለፏቸው መልእክቶች በተለያዩ የማህበራዊ መገናኛ ብዙሃን ለቀናት መነጋገሪያ ሆኑም ሰንብቷል። ድምጻዊ ሀጫሉ ሁንዴሳ በመድረኩ በእንጉርጉሮ ያስተላለፈውን መልእክት በተመለከተ በርካታ የድጋፍና የተቃውሞ አስተያየቶች በማህበራዊ የመገናኛ ብዙሃን ተስተውለዋል። ፍቅርን ለመስበክ በተዘጋጀ መድረክ ላይ እንዲያለ መልእክት ማስተላለፍ አልነበረበትም ለሚሉ አስተያየት ሰጪዎች ምላሽን ሰጣለሁ ይላል።
ስፔሻሊ ባህረር ኦሮሚያ አዋሳኝ ላይ ሶማሌ ክልል ከ1000 ኪሎ ሜትር በላይ ነው የሚያዋስ ነውና በተለያየ አቅጣጫ ሰው ይገደላል ማለት ነው። ታጠቁ ኃይሎች ብዙ ጊዜ እየገቡ እንትን ነው። ዶክተር አብይም ገና እንደተመረጡ እርቁን ለመፈጸም እዛ ነው የሄዱት። ምንም አልተቻለም። አቶ ለማ ነገርሳ ሞክረዋል። ብዙ ብቻ ተደርጓልና የሀገር ሽማግሌዎችም ብዙ ነገር ቃል ተገብቷል። አልተቻለም። ፕሬዝዳንት ኢሳያስ አፈወርቂ መምጣት ደግሞ ዓለም ላይ ያሉ ኢትዮጵያውያኖችን ብቻ ሳይሆን በመላው ዓለም ትኩረት የሚስብና ሁሉም በጉጉት የሚያየው ነገር ነውና እዚህ ቦታ ላይ የሚደረገው ግድያ እንዲቆም ትኩረት እንዲያገኝ እሺ እንዲሆን የኔ ይሄን ነገር የምገልጽበት አጋጣሚ ብቻኛው ይሄ መድረክ ነበር። ምክንያቱም ጎልቶ እንዲወጣ ማለት ነው። ጎልቶ እንዲታይ አቴንሽን አልተሰጠውም ማለት አይደለም። አሁን ለምሳሌ እውነት እንነጋገር ከተባለ አገሩን የሚመሩት አያውቁም እያልኩሽ አይደለም። እነሱ በራሳቸው አካሄድ እንደሚሄዱ አውቃለሁ። እየሄዱበትም ሊሆን ይችላል። ጎልቶ እንዲወጣና እንዲታወቅ ስለፈለግኩ ነው። ትኩረት እንዲያገኝ መፈለጌ ደግሞ ከእንደዚህ አይነት አጋጣሚ በላይ ላገኝ ስለማልችል ይህን ነገር አድሬስ አድርጌያለሁ። ጠቁም ያለው እኮ ምንም እኮ አላልኩም። ሰው እየሞተ ነው፣ መቆም አለበት ነው። ደግሞ በጣም ከሚገርምሽ ነገር ይሄን ነገር እንዳስተላለፍ ያስገደደኝ ፕራይም ሚኒስቴሩ በየሄዱበት ቦታ ህዝብን የሚያስደስት ነገር በሚያደርጉ ሰዓት ነው እያንዳንዱ ነገር ሆን ተብሎ የሚከናወን። ይህ ተቃራኒ ነው። ምናልባት ይህም ነገር ቶሎ ካልቆመ እሳቸውን ያመነውን ህዝብ፣ እሳቸውን የሚከተለውን ህዝብ ሌላ ነገር ውስጥ ስለሚከተል በግሌ ስላልተመቸኝ ይህ ነገር በአፋጣኝ መቆም አለበት ነው ያልኩት። ማለት ያለብኝ መድረክ ደግሞ ትላንት ነበረ እንጂ ዝግጅቱ ድባብ ወይ የመጡትን እንግዶች ያለውን ሴሬሞኒ አቅጣጫ ለማፋት ምናምን አይደለም። አልኩዳሽ
በህዝብ ጥያቄ መሰረት በክብር ከተጋበዘበት መቀመጫ ወደ መድረኩ ለመድረስ መተላለፊያው አዳጋች በመሆኑ ምክንያት 20 ደቂቃዎች ያህል የሰፈነውን ጸጥታ በተመለከተ በማህበራዊ መገናኛ ብዙሃን ቴድሮስ ካሳሁን ለአድናቂዎቹ ካስተላለፈው የይቅርታ መልእክት በመነሳት የቴድሮስን ስራ አስኪያጅ አቶ ጌታቸው ማንጉዳይን የነበረውን ሁኔታ እንዲያስረዳን ጠይቀነው ነበር።
እኛ የመጣለው ቅዳሜ ዝግጅቱ ይሁድ ነው። እኛ ወዝሻሉ አልተጋበዝ እና ነገሩን ግራ ገብቶን ነው ሀገራችን ይመጣል ነው። ከዛ በኋላ በክብር እንግድነት እንደተጋበዝን አወቅን። ደብዳቤ ማለ እ በዛ መሰረት ቦታችን ላይ ተገኝተናል። ከዛ መልእክት ያስተላል ተባለ። ስለዚህ ወደታች መድረክ ሄደን ያ እናቀርባለን ተባለ። ይህንን አውቃሉ አዘጋጆቹ። በቪአይፒ ላይ ወርደን ወደ መድረክ ምሩን ብለን ስንወጣ ያውቃሉ ቦታው ጋር ስንደርስ በሮቹ በሙሉ ተቆልፏል። ሲጠየቁ የውስጣሉ አንከፍትም ይላሉ። በተለያዩ በሮች ላይ ሞክር ነው ለሀያ ደቂቃ ያህል። በዚያ ሰዓት መድረኩን የሚመሩ ሰዎች ፕሮግራም አዘጋጆች ኧረ ቴዲና ቴዲ ህዝቡ ይጠብቀሃል ምናምን የሚባሉ ነገሮች እየተናገሩ የህዝቡን ስሜት ያመሳሳሉ። ሊተን ኮንፈራ እንደሆነ ያስታውቃል። ሌሎች ዝግጅቶችን ሌሎች ዘፋኞች ነበሩ መድረክ ላይ ማቀርቡ ይችሉ ነበር፣ ግን ሆን ተብሎ እየተሰራ ሸጥ ይመስላል። ለአማንም ብሬም ለማድረግ አይደለም። እኛ እንደዚህ አይነት ጭቅጭቅስም የምንገባ ሰዎች አይደለም።
በዕለቱ መድረኩን ይመራ የነበረው ጋዜጠኛ ግሩም ጫላ መድረክ በመምራት እንጂ በዝግጅቱ ላይ ፈጽሞ እጁ እንደሌለበት ገልጾ የነበረውን ሁኔታ በተለይም ቴድሮስ ካሳሁንን በተመለከተ በአጭሩ አስረድቶናል።
ጌታቸው ማንጉዳይ የቴድሮስ ካሳሁን አስኪያጅ ለእኔ ደውሎ ግሩም በዚህ ቀን ላይ ቴዲ የመስፈን ፍላጎትም የለውም፣ አልተዘጋጀም፣ ሬርስም አላደረገም፣ ቢሆን ጥሩ ነበር ግን ስለመሆን ስለማይችል ንግግር ለማድረግም ይፈልጋል የሚል ነገር ተነጋግረናል። የተስማማችሁበት ጉዳይ ከአዘጋጆቹ ጋር ይሄ ከሆነ የእኔ ስራ አናውንስ ማድረግ እንጂ የፕሮግራም አካሄድ እንዴት እንደሆነ የመሳት አይደለም። ቴዲ አፍሮ ሰዓቱ ሲደርስ ጭራሽ እንዳልመጣ ነው የተነገረኝ። በኋላ ቴድሮስ ካሳሁን ስለመጣ ወደ መድረክ ጋብዘው የሚል ተነግሮኛል ከአስተባባሪዎቹ። ደስተኛ ነኝ እኔም ባዮ ደስ ይለኛል። ኢትዮጵያዊ ነው። ሁሉም ኢትዮጵያዊ የራሱን አስተዋጽኦ ማበርከት ስለሚችል በሚል ሁላችንም እዚህ የተገኘንበት ምክንያት ይሄ ስለሆነ በሚል በማስተዋወቅ ቴዲን ወደ መድረክ ጠርተናል። እዛ ቪቪአይፒ ቦታ ላይ ማይክራፎን ይላክለትና ንግግር ያድርግ ተብሎ ነበር። እሱ አልሆነም። መጨረሻ ላይ ወደ መድረክ እየመጣ ስለሆነ እዚህ ጋር አስተዋውቀውና የሚናገረውም ካለ ይናገር ሲባል ስራዬ የማስተዋወቅ ስለሆነ ብዙ ነገሮች በመጥፎ ሊተረጎሙብን ይችሉ የነበሩ ምክንያቱም እንግዳ እያስተናገድን ስለሆነ እንደ ሀገር እሱን ሪስክ በመውሰድ የቴድሮስ ካሳሁንን ክብር በሚጠብቅ መንገድ የሰራውን ስራ ለሀገራችን ያበረከተውን አስተዋጽኦ በሚጠብቅ መንገድ አስተዋውቅ ያለው ሊመጣ ግን አልቻለም። በወቅቱ መጥቷል ተብሎ የተነገረኝ አሳፍቷል ነገሮች። ምክንያቱም 20 ደቂቃ አካባቢ ዴድ ኤር እንዲኖር መድረኩ ዝም እንዲል ተደርጓል።
የኢትዮጵያንና የኤርትራን የሰላም ስምምነት ለማብሰር በሚሊኒየም አዳራሽ የተዘጋጀውን የሙዚቃ መድረክ ካስተባበሩት መካከል አቶ ነብዩ ባዬ በቀኑ ስለነበሩት አጋጣሚዎችና ቅሬታዎችን በተመለከተ አብራርተውልናል።
እውነት ለመናገር በእለቱ ከነበረው ሀሳብ ጋራ ከነበረው የሰላም መንፈስ ጋራ አሁን የሁለቱም ድምፃውያን አስተዋጽኦ በጣም ታላቅ ነበረ። ከዚህም ባልተናነሰ ደግሞ አንስተን በጣም ማክበር ያለብን ታላላቆቹን ከሐኪም ቤት መርፌ ተወግተው የመጡት መሐሙድ አህመድ በተለይ እና ጋሽ አሊ ቢራ እነዚህን ሰዎች ውለታና የእነዚህን ሰዎች መባ በደንብ መቀበል ያለብን ይመስለኛል። የስነ ጥበብ ሰው ብዙ ጊዜ በህዝብ አይን ውስጥ ስለሚሆን እያንዳንዱን ነገር እያነሱ ወደ ላይና ወደ ታች እያደረጉ መመልከቱ ተፈጥሯዊ ነው። ነገር ግን ከዚህ ተፈጥሯዊ መንገድ አንዳንድ ጊዜ ወጣ እያሉ የሚነሱ ነገሮች እንመለከታለን። እኛም ታዝበናል። በባህላቸው የባህላቸውን ታሪክ የሚገልጹትን ሁኔታ የሚያሳይ ሙዚቃ አቅርበዋል። አሁን ሀጫሉ ያንን አቅርበዋል። ሁለተኛ ደግሞ አሁን እንደምታውቂው የሚናገሩ ሰዎችን ማደፋፈር እንጂ አሁን ይሄን አትናገሩ የሚባልበትም ጊዜ አይደለም። ስነ ጥበብ ከሁሉም በላይ ነጻ ሀሳብ የሚሳተፉበት የሚዘዋወርበት ቦታ መሆን አለበት። ስነ ጥበብም የሚፈነድቀው ሰዎች በነጻነት ማሰብ ይችሉ ነው። በዚህ መሀል ጥፋቶች ካሉ ያ በነጻነት የሰራው የስነ ጥበብ ሰው ራሱን እያረመ እያስተካከለ ከጥሩ ደግሞ ለአንድነት፣ ለተስፋ፣ ለፍቅር የሚሰራው ስነ ጥበብ ብዙ ጊዜ እድሜና ህይወት ይኖረዋል። ረጅም እድሜ ይኖረዋል። ቴዲ እንግዲህ ረጅም መንገድ ላይ ነው የነበረው እንደምታስታውሱ። በዚህ ዕለት ላይ ተገኝቶ ስራውን እንዲያቀርብ ብዙ ሙከራዎች አድርገናል። እሱን ለማግኘት በቤተሰብ በኩል በጓደኛ በኩል እንደው ይሄ ነገር ተሳክቶ ለማየት በጣም ጓጉተናል። ስለዚህ የመጨረሻውም የሆነው ነገር የጉጉታችን መጠን ማሳያ ነው እንጂ ሌላ ነገር ያለው እንደተባለው በመድረክ ላይ ተቀመጠበት ቦታ እስከ መድረክ በሚመጣበት ጊዜ የወሰደበት ጊዜ አለ። እሱ እንዳልኩሽ ቅድም ደግሞ በኮሚቴውም በመንግስትም በኩል በጣም በዚህ ላይ ብዙ ስላቀነቀነ የህዝቡን ፍቅር እነዚህ ስነ ጥበብ ሰዎች ያለው የህዝብ ፍቅር ሁላችንም ጋራ ያለ ነው። ስለዚህ ሁሉ ነገር እውነት ለመናገር በቅን መንፈስ በንጹህ ልቦና የተደረገ ነው። እኔ አንድም ነገር በክፋት የተደረገ በሁሉም ወገን ማለት በሁሉም ወገን ቀኑም ራሱ መንፈሱ አይፈቅድም ነበረ ክፋትን ለማለት።
ለ20 ዓመታት በኢትዮጵያና በኤርትራ የነበረውን ያለመግባባት ችግር በመቅረፍ የሰላም ስምምነት ላይ መደረሱ ለሁለቱም ሀገራት ዜጎች ታላቅ እፎይታን እንደፈጠረና በሚሊኒየም አዳራሽ በተዘጋጀው መድረክም ይህንኑ ለማንጸባረቅ የተዘጋጀ እንደነበር አስተባባሪዎቹ ጨምረው ገልጸውልናል።
መስታወትንና እንግዶቿን እናመሰግናለን። አድማጮች፣ አሁን ውይይት። ሰሞነኛ ውይይት ነው የሚቀጥለው። ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ መሰንበቻውን አስመራ ላይ የታየው ታላቅ የደስታ ስሜትና ከዚያ ቀደም ብሎ በኢትዮጵያ የሆነው በሁለቱ ጎረቤት ሀገሮች ኢትዮጵያና ኤርትራ ጉዳይ አዲስ ምዕራፍ ከፋች ተደርጎ ተወስዷል። የተፈጠረውን ሁኔታ ምንነትና የቀጣዩን ሂደት አቅጣጫዎች ጨምሮ በርከት ባሉ ጭብጦች ዙሪያ የታሪክ ምልከታ ለመፈንጠቅ የታለመ ተከታታይ ውይይት ነው። ውይይቱን ያዘጋጀው አሉላ ከበደ ነው። አሉላ እንግዶቹን ከርዕሱ ይዘት ጋር እንዲስማማ ራሳቸውን ዘለግ አድርገው እንዲያስተዋውቁ ጋብዟቸዋል።
ተከሰ ነጋሽ እባላለሁኝ። የተወለድኩት አስመራ ነው። የዛው የአስመራ ከተማ የአስመራ ዙሪያ ተወላጅ ነኝ። ሰከንደሪ ስኩል በጅማ ነው የተማርኩት። ከዛ በኋላ አስመራ ዩኒቨርሲቲ ነው የተማርኩት። ህግ ነው ያጠናሁት። ከዛ ወዲህ እንግሊዝ ሀገር ሄጄ ማስተርስ ሎንዶን አፍሪካን ሂስትሪ ተምሬያለሁ። ከዛ በኋላ ስዊድን ሀገር መጥቼ የኢጣሊያ ቅኝ አገዛዝ በኤርትራ አንዳንድ ጥናቶች አካሄጃለሁ። እዛ ነኝ የኖርኩት። አሁን 40 ዓመት ሆኖኛል። ጥሮታ ወጥቻለሁ እና አብዛኛው ትምህርትን በተመለከተ ጥቃቅን ጥናቶች አካሄጃለሁ። በተጨማሪ ደግሞ ይሄ የኤርትራና የኢትዮጵያ ታሪክ ከ1990 ጀምሮ እስከ አዲሱ ጦርነት እንግዲህ አቅሜ እንደፈቀደው መጠን አጥንቼዋለሁ።
እኔ ተወልጄ ያደግኩት የመጀመሪያ ደረጃ ትምህርትን ያጠናቀቅኩት አክሱም ከተማ ነው። ሁለተኛ ደረጃ ቅድስት ሥላሴ ትምህርት ቤት አዲስ አበባ ካጠናቀቅኩ በኋላ በአዲስ አበባ ዩኒቨርሲቲ ኮሌጅ የቀዳማዊ ሥላሴ ዩኒቨርሲቲ ሲመሰረት ደግሞ የዛ አካል በመሆኑ የመጀመሪያ ዲግሪን እንዳገኘው ጎንደር የጤና ጥበቃ ኮሌጅ 2 ዓመት ካስተማርኩ በኋላ ወደ አሜሪካ ተጉዤ በዊስካንሲን ዩኒቨርሲቲ ሁለተኛ ዲግሪ በታሪክ አፍሪካ ላይ ያተኮረ ዲፕሎማ በፖለቲካል ሳይንስ ይዤ ወደ ሀገሬ ከተመለስኩ በኋላ 4 ዓመት ቀዳማዊ ሥላሴ ዩኒቨርሲቲ አስተምሬ ለሶስተኛው ዲግሪ ወደ አሜሪካ እንደገና ተላኩና ሲራኪዝ ዩኒቨርሲቲ 3ኛውን ዲግሪ ሳገኝ አብዮት ፈነዳ። በዛው ቀረው በአስተማሪነት 30 ዓመት ቆየ። በኋላ በዛን ጊዜ 2 መጽሐፍት በአርሶ አደሮች አመፅና ትልቁ የኢትዮጵያ አብዮትን አስመልክቶ የ30 ዓመት ጦርነት በሰሜኑ ክፍላችን ያተኮረ ጽፍ ያለው አጫጭር ጽሁፎችንም አቅርብ ያለው። አሁን እንደ ወንድሜ ተከሰ ጥሮተኛ ነኝ። አሜሪካ እንደምታውቀው ጥሮታ የሚባል በአካዳሚ የለም። ራሴ በፈቃዴ ወጥቼ ወደ ሀገሬ ከተመለስ ይኸውና 9 ዓመት ሆነኝ መሰለኝ።
ሹመት ሻኝ ይባላለሁ። የተወለድኩት በጌምድር ነው። ያደግኩት ጎጃም። የመጀመሪያ ዲግሪን ድሮ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ይባል በነበረው ተቋም ነው የጨረስኩት። በኋላ አዲስ አበባ ዩኒቨርሲቲ እስከ ማስተርስ ዲግሪ፣ ከዚያም አዲስ አበባ ዩኒቨርሲቲ ሌክቸረር ሆኜ ትንሽ ካገለገልኩ በኋላ ለከፍተኛ ትምህርት ወደ አሜሪካ ሄጄ ፒኤችዲን እዚያ ነው ያገኘሁት። ያተኮርኩበት ጥናትም የኢትዮጵያና የኤርትራን ግንኙነት በሚመለከት ነው። እንዲያውም ዶክተር ተከስተ መጀመሪያ የጣሊያን አገዛዝ በኤርትራ ብሎ ከኤርትራ ቅኝ ግዛት አጀማመር እስከ 1941 ያለውን አጥንቶት ስለነበረ የእኔ ትኩረት ከ1941 ዓመተ ምህረት በኋላ ያለውን መከታተል ነበረ። ስለዚህ ያን ጊዜ ኤርትራ ሂጄ እዚያ በተገኙት አርካይቭስ ላይ የተመሰረተ በኋላም እንግሊዝ ሀገር ባለው ፓብሊክ ሬከርድስ ኦፊስ እንዲሁም አሜሪካ ሀገር ካሉት አርካይቭስ እዚያ ሁሉ የፒኤችዲ ዲዘርቴሽን በዚያ ላይ ነው። እንዲሁም ደግሞ ዩኒየኒስትስ ኤንድ ሴፐሬቲስትስ የሚል መጽሐፍ ከ1941 በፈረንጅ አቆጣጠር ጀምሮ በኢትዮጵያና በኤርትራ መካከል የተከሰተውን ግንኙነት የሚመረምር መጽሐፍ ጽፍ ያለው ግን በአማርኛ የኤርትራውያን የአንድነት ግን የሚል በወቅቱ ዲያሎግ ይታተም በነበረ መጀመሪያ ያቀረብኩት በዚያ ነው። አሜሪካን ሀገር ትምህርቴን ጨርሼ ወደዚህ ለመምጣት ስዘጋጅ 1984 ዓመተ ምህረት በአንድ ጊዜ ከአዲስ አበባ ዩኒቨርሲቲ 42 መምህራን ተባረሩ። ምን ሀገር አለ ብዬ በዚያው ቀረሁ እና ያለፉትን 27 ዓመት እዛ ነው ያሳለፍኩት። አሁን እንግዲህ ፉል ብራይት ስኮለርስ ፕሮግራም እድል አግኝቼ ያለፉትን 2 ዓመት ባህር ዳር ዩኒቨርሲቲ ታሪክ በማስተማር ላይ ይገኛለሁ።
አመሰግናለሁ። የገዛ ገጠመኞቻችሁና የህይወት መንገዳችሁ ራሱ በአግባቡ ሊተዋወቅ የሚገባ ነው። ለዚህ ፕሮግራም ለምን እናንተ በተለይ አስፈላጊ እንደሆናችሁ ምናልባትም ሶስታችሁን ለማምጣት ለምን ቀናት እንደፈጀብን መግቢያው የሚያስተዋውቅ ይመስለኛል። እንግዶች የሶስታችሁንም አመሰግናለሁ። ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ በሚል የተጀመረው የተከታታይ ውይይት አካል ነው። ከትኩሱ ስሜት እንነሳ። ታሪካዊ ሊሰኝ የሚችል በራሱ ታሪካዊ ሊሰኝ የሚችል የኢትዮጵያ አየር መንገድ ከ20 ዓመታት በኋላ ወደ አስመራ በበረረበት ማግስት ነው ይሄን ውይይት የምናደርገው። ከዚያ በፊት በነበሩ ጥቂት ቀናትና ሳምንታት የሁለቱን አገሮች ትስስር ወይም ቅርርብ መጪ ጊዜ እጣቸውንም በመጠኑም ቢሆን ሊያሳይ የሞከረ የግንኙነት መሻሻል ታይቷል። ሁለቱ መሪዎች አንዳቸው አስመራ፣ ሁለተኛው ደግሞ አዲስ አበባ ተገኝተው የነበረውን ሁኔታ የመከታተል እድል እንደነበራችሁ ገምታለሁ። እስኪ ይሄን ስሜት ከምትገመግሙበት ልንደርደር። ፕሮፌሰር ተከስተ ከትላንቱ ታሪካዊ አጋጣሚ በመነሳት እንዴት ተመለከቱት? ምን አይነት ሁኔታዎች ታዘቡ?
እንደኔ አስተያየት ይሄ አሁን የተከሰተው የእርቅና የአንድነት መንፈስ ከዚህ በፊትም ነበረ። ፕሬዚደንት ኢሳያስ አፈወርቄ ልክ የወጣለት ወልቀ ግዢ ነው፣ ዲክቴተር ነው። ግን እኔ እስካጠናሁት ድረስ ከኢትዮጵያ ጋር ለመዋሀድ ያለው ፍላጎት ከሀያ አመት በፊት በእርሱ ቃል የገለጸው ነው።
አዲስ አይደለም ነው የሚሉን። አዲስ አይደለም እያሉን ነው። አዎ ይሰማል።
አዲስ አይደለም። እንደሱ አስተያየት በኢትዮጵያና በኤርትራ የተጀመረው የተካሄደው ጦርነት የጀመረው ወያኔ ነው እና ከወያኔ በስልጣን ላይ እስካለ ድረስ እኔ ከኢትዮጵያ ጋር መደራደር አልችልም ብሎ ቆሞ፣ አሁን እንደሱ አስተያየት ወያኔ ከስልጣን ተገፍቶ ወጥቷል ብሎ ስላመነ ከኢትዮጵያ ጋር እና ከኢትዮጵያ ሕዝብ ጋር ወደ ድርድር ወደ ስምምነት የማይደርስበት ምክንያት ስለሌለው ያ የተናገረው በደንብ ነው የሚያስታውቀው። እንግዲህ ኢሳያስ ከሀያ አመት በፊት ልክ በቅርብ ቀን እንደተናገረው በኢትዮጵያና በኤርትራ ሕዝብ ምንም ልዩነት የለም እንዳለው እዚሁ ከሶስት ቀን በፊት ይህ ነገር ከሀያ አመት በፊትም ብሎታል። እና በሱ አስተያየት ኤርትራ ከኢትዮጵያ ጋር መዋሃድ እንዳለባት ከሀያ አመት በፊት የያዘው አጀንዳ ነው። ይህ ሆኖ እንዳለ በኢትዮጵያ ውስጥ አዲስ የተከሰተው ነገር የዶክተር አብይ አህመድ ስልጣን ላይ መምጣት ነው። ይህ የዶክተር አብይ የሚለየው ምንድን ነው? የትግራይ ህዝብ ከህወሓት ከቲፒኤልኤፍ የበለጠ ዶክተር አብይ አህመድ ያውቀዋል። ምን ማለቴ ነው? ቲፒኤልኤፍ የትግራይ ህዝብ አያውቅም ማለት አይደለም። ቲፒኤልኤፍ የትግራይ ህዝብ እኔ አውቅልሃለሁ በሚለው መንገድ ነው የሚያውቀው። ዶክተር አብይ ግን በአገሩ ብዙ አመት ስለነበረ የትግራይ ህዝብ ምኞት እንደ ቀድሞው በሰላም መኖር፣ በኢትዮጵያ ሙሉ እየተዘዋወረ እየሰራ በሰላም ለመኖር የሚፈልግ ህዝብ መሆኑ ዶክተር አብይ በጣም ተገንዝቦታል። እና ይሄ የዶክተር አብይ የትግራይ ህዝብና ትግሬን በማወቁ ለሚቀጥለው በኤርትራና በኢትዮጵያ ሊደረጉ የሚችሉ ክርክሮችም ጥያቄዎችም ለመፍታት ይችላል ብዬ አምናለሁ።
መልካም። ፕሮፌሰር ተከስተ ከርሶ ሳልርቅ ተከታይ ጥያቄ ላንሳ። የህዝብ ለህዝቡን ግንኙነት የትላንትናውን ታሪካዊ ነው የተሰኘ የአየር በረራ ጨምሮ በህዝብ ዘንድ ባልተለመደ መልኩ ለየት ያለ ስሜት ታይቷል። በህዝቡ ዘንድ የተፈጠረውን ስሜት እንደምን ተከታተሉት?
እኔ ከዚህ በፊትም ሁሉ ጊዜ እንደምለው የኤርትራ ህዝብ ስለ ኢትዮጵያና ስለ ኢትዮጵያውያኖች ያለው ግንዛቤ አናውቀውም። ምክንያቱ የኤርትራ ህዝብ የሚናገርለት ኢሳያስ ነው። ዳያስፖራ ያለው የኤርትራ ህዝብ ወካይ ነው ተብሎ ሊወሰድ አይችልም። ስለዚህ ምንድን ነው የሆነው? ጠቅላይ ሚኒስትር አብይ አህመድ ወደ አስመራ በመጣበት ጊዜ የኤርትራ መንግስት ለራሱ ብሎ የሶስት ቀን እንቅስቃሴ አድርጎ ህዝቡ ወደ አደባባይ እንዲወጣ አደረገው። አንዴ ወደ አደባባይ እንደወጣ ግን የህዝቡ የደስታ መግለጫ መንግስት ከተቋጠረው በላይ ነው የሄደው እና እዚህ ላይ እኔ እንደማየው የኤርትራ ህዝብ ከኢትዮጵያ ህዝብና ከኢትዮጵያ የለየው ህዝቡ ከመሆኑ ይልቅ የፕሬዚደንት ኢሳያስ እና እሱ ደጋፊዎች ፖለቲካ ነው። ስለዚህ ይሄ የኢትዮጵያ ፍላጎት ከኤርትራ ጋር ሰላም ለማስፈን የወሰደው እርምጃ ለኤርትራ ህዝብ አናጋው ለማለት ይቻላል።
መልካም። ፕሮፌሰር ገብሩ ወደ እርሶ ልመጣ ነው። ባለፈው ሳምንት ከእርሶና ከፕሮፌሰር ሹመት ጋር ከተወያየን በኋላ ሁለት ታላላቅ ነገሮች ሆነዋል። በጊዜው ከዚያ ቀደም የነበሩትን ሁኔታዎች ገምግማችሁ የየግል ስሜታችሁን አካፍላችሁናል። መሰንበቻውን የኤርትራው ፕሬዚዳንት ኢሳያስ አፈወርቂ አዲስ አበባ ጉብኝት አንዳንዴም በአግራሞት እንመለከታቸዋለን በቴሌቪዥን ምስሎች ላይ ጨርሶ ያልጠበቁት የሚመስል አቀባበል እና መስተንግዶ ጠብቋቸዋል። በተለያዩ የኢትዮጵያ አካባቢዎች በሄዱበት የስጦታዎቹን አይነት ጨምሮ ባህላዊ እንቅስቃሴዎችን ተመልክተናል። ቀደም ብዬ እንደጠቀስኩት በትላንትናው ዕለት የኢትዮጵያ አየር መንገድ ከሀያ ዓመት በኋላ ለመጀመሪያ ጊዜ አስመራ ገብቷል። እንደው በምሳሌነት ሊጠቀስ የሚችልም ቢሆን የተለያዩ ቤተሰቦች ሲገናኙ ተመልክተናል። እስኪ እነኚህን ስሜቶች መለስ ብለው በሚዳስሱበት እንጀምር። ፕሮፌሰር ገብሩ፣
ባጭሩ ሁኔታውን ለመግለጽ በጣም ከባድ ነው።
የፕሬዚደንት ኢሳያስ አፈወርቅን አቀባበል በህዝቡ በኩል እኔንም ጨምሮ ያልተጠበቀ፣ አስገራሚ፣ አስደናቂ ተብሎ ሊገለጽ የሚችል ይመስለኛል። እዚህ ሁሉ ጣጣ ያስገባን ፖለቲካ ነው። ባለፈው ሳምንት ይካችን ያንን አስመልክተን ሹመትና እኔ አቅርበናል። መድገም አያስፈልግም። ጦርነቱ ያስገባቸው የሁለት ድርጅቶች እልህ ከሜዳ ጀምሮ የቆየ ነበረ። የአልጀርስና የሄግ ፍርድም በስራ ላይ እንዳይውል የተደረገበት ምክንያት በእኔ አመለካከት የሁለቱ መንግስታት እና መንግስታቱን የፈጠሩት የፖለቲካ ድርጅቶች መሆናቸው የታወቀ ነው። በመሰረቱ በኢትዮጵያና በኤርትራ ህዝቦች ቅራኔ ኖሮ አያውቅም። የችግሮቻችን መንስኤዎች በሙሉ ፖለቲካዊ ናቸው። በጣም የሚያሳዝነው ደግሞ በሁለቱ መንግስታት የተነሳ ችግር ህዝቦቹ የሁለቱ ሀገራት ህዝቦች በጦር ሜዳ ብቻ ሳይሆን ብዙ ጊዜ ከኖሩበት ሀገር ትውልዶቹን ያስቆጠሩ ቤተሰቦች በግዴታ ህጋዊ ባልሆነ መንገድ፣ ፍትሃዊ ባልሆነ መንገድ ከሀገራቸው እንዲወጡ የተደረጉበት፣ በስደት እንዲኖሩ ያስገደዳቸው ኢፍትሃዊ የሆነ የሁለቱ መንግስታት እኩይ ተግባራት መሆኑን ላስረግጥ ወዳለሁ። ትናንትና የኢትዮጵያ አየር መንገድ አስመራ ሲገባ ያየሁት የሁለቱ ህዝብ ፍቅሮች ሀዘን፣ ቅሬታ፣ ሰቆቃ እጅግ አሳዛኝ ነው። እዚህም አሁን እያነጋገረ ነው። አስፈላጊ አልነበረም። በቀላሉ ሊድን የማይችል ጠባሳ ትቶልናል። ግን ይህ የተጀመረው የሰላም መንገድ መልካም ፍጻሜ ካገኘ በኢትዮጵያና በኤርትራ ህዝቦች ባጭር ጊዜ ውስጥ እርቅና አብሮነት ሊኖር እንደሚችል ጥርጥር የለኝም። ባለፈው ጊዜ ያን ጊዜ ያሳየን በመሪዎች አንደበት ሊነገር የማይገባ ፋሽስታዊ አነጋገር የአይንህን ቀለም ካልወደድኩት አገሬን ለቀህ ልትወጣ ትችላለህ። ሄሎ
ሄሎ፣ እየተከታተልኩት ነው ፕሮፌሰር ገብሩ።
ይሰማል? አዎ። ሹመት ወዳጄ ሹመት ባለፈው ጊዜ አንስቶ ነበር። እኔም በበኩሌ ለደግመው ላስረግጠው እወዳለሁ። እና በዚህ ሁለት ሳምንት ያየነው ተከስተ እንዳለው ደግሞ የሁለቱ መንግስታት የሆንታና አይነት በጣም የተለያየ ነው። መድረኩም ጠባብ ቢሆን በኢትዮጵያ ያለው የዴሞክራሲ ሂደት በቀላሉ የሚታይ አይደለም። ጋዜጦች ያሉ ምን ተነፈስባቸው፣ ሬዲዮ በጣም የተለያዩ፣ በቅርቡ የተቋቋሙ ቴሌቪዥኖች አሉ። አስመራ የኤርትራ ህዝብ አንድና ሁለት ሳይሆን ተከስተ እንዳለው የሀገሪቱ ህዝብ በሀገሩ እስር ሆኖ ለ27 ዓመት ቆይተዋል። መፈናፈኛ ያለውም ህግ የሌለባት ሀገር፣ የዴሞክራሲ ፍንጭ የሌለባት ሀገር በአንድ አምባገነን ተረግጣ 27 ዓመት ቆይታለች። አሁን የተጀመረው ሂደት ሰላም ማስመጣቱ ብቻ ሳይሆን በኤርትራም አይነተኛ ለውጥ፣ ውስጣዊ ለውጥ ያመጣል የሚል ግምትና ተስፋ አለኝ። ምን አይነት ስሜት ፈጠረባቸው? እንዴት አያችሁት ላልከው፣ በአጠቃላይ እኔ ለእንደማንም ኢትዮጵያዊ ጥልቅ የሆነ ሰፊ ደስታ ይሰማኛል። ነገር ግን ሆይታውና ፌስታው አክትሞ ወደ ዋናው ነገር ሲገባ ግን ብዙ አወሳሳቢ ጉዳዮች እንዳሉና መንገዱ እሾሃማ እንደሚሆን ጥርጥር የለኝም። ግን በሁለቱ መሪዎች የተጀመረው የመግባባት የመቀራረብ መንፈስ ሁኔታውን ሂደቱን ያቀለዋል የሚል ደግሞ ተስፋ አለኝ። እዚሁ ላቆም። አመሰግናለሁ።
በጣም አድርጌ አመሰግናለሁ ፕሮፌሰር ገብሩ። ተስፋና ፈተናውን አንስተዋል። መንገዱ እሾሃማ ስለመሆኑ ግን ጥያቄ የለውም ነው ያሉት። ቅድም ያነሱትን አንኳር ነጥብ በዝርዝር ትሄዱበታላችሁ። የለውጡ አንድምታ ይልቁንም ደግሞ በኢትዮጵያ ውስጥ የሚታየው የለውጥ እንቅስቃሴ በኤርትራ በአገር ውስጥ ያለው የፖለቲካ ይዞታና ሌሎች ጥያቄዎች ዙሪያ ምን አይነት አንድምታ አለው ራሱን ችሎ እንመለከታለን። በሁለቱ አገሮች ግንኙነት የፈነጠቀው የሰላምና እርቅ ሁኔታስ ለሁለቱ አገሮች ምን እጣ ይኖረዋል? ግንኙነታቸውን ብቻ ሳይሆን ቀጣይ እጣቸውንስ በምን መልኩ የተለየ ቅርጽ ይሰጠዋል የሚለውንም እንዲሁ እንድትመለከቱ ፈልጋለሁ። ከዚያ በፊት ግን ባጭሩ ፕሮፌሰር ሹመት እርሶም ስሜቶን እስኪ ግለጹልን። ቀደም ብዬ ባነሳሁት ጥያቄ ላይ ሁለቱ የሙያ አጋሮች በሰጡት አስተያየት ተከትለው
አዎ፣ እነዚህን በቅርቡ ያየናቸውን ግንኙነቶች ሶስቱን መጀመሪያ ጠቅላይ ሚኒስትር አብይ አስመራ ሲገቡ፣ በኋላ ፕሬዚደንት ኢሳያስ አዲስ አበባ ሲገቡ፣ በተለይ ደግሞ ትናንትና ፕሮፌሰር ገብሩ እንደገለጹት የኢትዮጵያ አየር መንገድ አስመራ በሚወርድበት ጊዜ እናየው የነበረው ከፍተኛ ሰቆቃ፣ እናትና ልጅ ለሀያ አመት ተለያይተው አንዳንዶቹ ወላጆቻቸውንም አጥተው አንዳንዶቹ ባለቤቶቻቸውንና ልጆቻቸውን ተለይተው እዛ አውሮፕላን ማረፊያ ላይ የታየው ትዕይንት በእውነቱ የማንንም ልብ የሚነካ ነው። እኔን ወደ 1940ዎቹ ወደ ነበረው ሁኔታ ነው የወሰደኝ። የዚያን ጊዜ የነበረውን ህዝባዊ ስሜት በደንብ የተከታተልኩት ይመስለኛል። ከመረጃዎቹ እኔ ጥናት አደረግ በነበረበት ጊዜ ብዙዎቹም ገና አልሞቱም ነበረ። ስለዚህ ያኔ የነበረውን ሁኔታ በግልጽ መረዳት ይቻል ነበር። ያኔ ህዝቡ እንዳሁኑ በካድሬ አልተዋከበም። ታሪኩን ማርክሲስት ካድሬዎች አልጻፉለትም። ስለዚህ በየቤተ ክርስቲያኑና በየገበያው በየመስጊዱ ይገልጽ የነበረው ከልቡ ይወጣ የነበረውን ስሜት ነው። ትናንት ያየነውን አይነት ማለት ነው። እና እኔን ወደዚያ ነው የወሰደኝ። በእውነቱ ይህ ሁኔታ ዘላቂው የህዝብ ጥቅምና የህዝብ ፍላጎት የት እንዳለ በግልጽ አሳይቷል። አንዳንድ ጊዜ ታሪክ ደግሞ አጋጣሚ የሚጠብቅበት ጊዜ አለ። የጠቅላይ ሚኒስትር አብይ መነሳት ይሄ ታምቆ የኖረውን ህዝባዊ ስሜት ሰንድቶ እንዲወጣ ሁላችንም በገሃድ እንድናየው አድርጎናል። እርግጥ ይሄ የህዝቡን ስሜት ነው እንጂ ህዝቡ ከዚህ በኋላ በሚቀጥለው ሂደት ላይ ምን ያህል ተጽዕኖ ይኖረዋል፣ የወደፊት እድሉን እሱ በመቅረጽ በኩል ምን ያህል ሚና ይኖረዋል የሚለው ነው ቁልፍ ነገር። ምክንያቱም አሁን ፕሮፌሰር ተከስተም ፕሮፌሰር ገብሩም እንደገለጹት ይህን ሁኔታ ይህንን እጅግ በጣም አሰቃቂ የሆነ የግንኙነት ታሪክ የፈጠሩለት ጥቂት የፖለቲካ ቡድኖች የራሳቸውን ብሶት እንደ ህዝባዊ ብሶት በመቁጠር የራሳቸውን ፍላጎት እንደ ህዝባዊ ፍላጎት አድርጎ በመውሰድ የተፈጠረ ነው። አሁን ያ እንዳይቀጥል ነው እንግዲህ ትልቁ ትግል መሆን ያለበት። በእውነት በህዝብ ፍላጎት ላይ የተመሰረተ ሂደት መቼም ጊዜ ቢሆን ዘላቂ ፈሩንና ዘላቂ ጥቅሙን አይሰጥም እና ህዝቡም ይህንን አሁን ያለውን መነሳሳት እንደ መጨረሻ አድርጎ ከመውሰድ ይልቅ ያ መጨረሻው እንዲያምር ህዝባዊ የሆነው ጫና ያስፈልጋል። ከአሁን በኋላ የተወሰኑ የፖለቲካ ቡድኖች አብዛኛውን ህዝብ ፍላጎትና ጥቅም በፈለጋቸው መንገድ እንዳይዘውሩት ህዝቡ የተቻለውን ያህል ሊሞክር ይገባዋል። እስካሁን ድረስ እናውቅልሃለን የሚሉት ነው ያንን ታሪክ ሲጽፉለት የነበረ። ትናንት ያየነው ታሪክ እውነተኛ ታሪኩ ነው። በአንድ እርግጠኛ ነኝ ፕሮፌሰር ገብሩና ፕሮፌሰር ተከስተ ያውቁታል። አንድነቶች የፈጠሩት አንድ አርማ ነበረ። ሁለት ሴቶች ለመገናኘት ተነፋፍቀው ሊተቃቀፉ ሲሉ በመሀል መረብ አለ። ያው የሁለቱን መፈላለግና መተቃቀፍ የሚያበስር ነበረ። በኋላ ቀዳማዊ ኃይለ ሥላሴ ሜዳሊያ አድርገውት ለአንድነት ታጋዮች ይሰጥ የነበረ ሜዳሊያ ነው እና ያን ሁኔታ ነው የሚያሳስበው የሚያስታውሰን። የህዝቡ ፍላጎት በመሰረቱ ከዚህ ውጭ አይደለም። ነገር ግን
ፕሮፌሰር ሹመት ይቀጥላሉ፣ ኢትዮጵያና ኤርትራ የሁለት ጎረቤቶች ታሪክ ይቀጥላል። በዛሬ ያልነውን ግን በዚሁ ልንቋጭ ነው።
የአሜሪካ ድምጽ ራዲዮ የዛሬ ፕሮግራም እዚህ ላይ ያበቃል። ያስተናገድናችሁ ቆንጂት ታዬና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሳችን ጋር በመሆን በዚሁ እንሰናበታለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ። Be alright.